ዶክተር ዮብ፣ ዶክተር ታደለ በገንዘብ ለውጡ ላይ ያላችሁ አስተያየት ምንድን ነው? ዶክተር ታደለ።
እሺ፣ አመሰግናለሁ። እንግዲህ ምናልባት ይሄ አሁን የተደረገው የብር ለውጥ ዘገየ ቢባል ነው እንጂ አልፈጠንም። በጣም አስፈላጊ ነው እና ምናልባት አሁን መሆኑ ከሚቀር ይሻላል ነው እና ይሄ በተለይ ይሄ አሁን ደግሞ መደረጉ ብዙ ነገሮች ተያያዥ የሆኑ ጉዳዮችን ይፈታል የሚል እምነት አለኝ። ምናልባት ቅድምም ከነሱም የተለየ ሀሳብ የለኝም። አንዱ ብዙ ጠቀሜታው በጣም ዘርፈ ብዙ ነው። አንዱና ዋናው ቅድም እንደተባለው በኢኮኖሚው በስተጀርባ ሆኖ የሚሽከረከረውን ገንዘብ ስርዓት፣ መደበኛ ስርዓት ውስጥ ሊያስገባው ይችላል። አንድ ሰው ሌላው ደግሞ ይሄ ሀሰተኛ ብሮችን የተሰራጩ ብሮችን እነሱም ደግሞ ከዚህ ከገባ ውጭ ሊያደርጋቸው ይችላል። በሌላ መልኩ ደግሞ ይሄን የፋይናንስ ተደራሽነትን ይጨምራል። ምክንያቱም ብዙ ሰዎች ወደ ባንክ ይዞ ስለሚመጡ የባንክ ሂሳብ ስለሚከፍቱ የባንክ ተጠቃሚውን ህብረተሰብ በከፍተኛ ሁኔታ ሊያሳድገው ይችላል ተብሎ ይታመናል እና ይሄ ደግሞ ተጨምሮ ሁሉም ሰው ወደ ባንክ ሲመጣ ያስቀምጠውን ከቤቱ የሚያስቀምጠው ወደ ባንክ ሲያመጣ በባንክ የሚቀመጠው ከፍ ይላል። ቁጠባን በዛው ልክ ሊያድግ ይችላል። ይህ ደግሞ በመካከለኛና በረጅም ጊዜ የሚያስቅማል። አሁን የቅድም የጠቀስኳቸው አሁን በአጭር ጊዜ የሚገኙ ናቸው። በባንክ የሚቀመጠው ገንዘብ ያድጋል፣ በዛም ተያይዞ ቁጠባን በዛው ልክ ሊነቃቃ ይችላል። በመካከለኛና በረጅም ጊዜ ግን ይሄ ነገር ባንኮች በቂ ገንዘብ ስለሚኖራቸው በፊት የገንዘብ ረሃብ ነበረባቸው እና ያንን ነገር አሁን ይሄ ጥሩ አጋጣሚ ነው ለባንኮቹ ለኢንቨስትመንት የሚውል ነገር የሚውል ብድር ያገኛሉ፣ አቅም ይኖራቸዋል፣ ኢንቨስትመንት ሊያበረታታ ይችላል በመካከለኛ እና በረጅም ጊዜ። ስለዚህ ይሄ ነገር ለአጠቃላይ ኢኮኖሚው የሚያመጣው እድምታ በጣም ትልቅ ወይም ጥቅም የጎላ ነው ማለት ነው። እንደዚህ ሆኖ ግን ምናልባት በአፈጻጸም ደረጃ ላይ ጥንቃቄ ያስፈልጋል። እነዚያን ቅድም የተባሉትን ጥቅሞች ለማግኘት ብሔራዊ ባንክ ያወጣቸው ሁለት መጀመሪያ ላይ የወጡ አንድ ሁለት መመሪያዎች አሉ። አንደኛ 1.5 ሚሊዮን ብር በላይ ማስቀመጥ አይቻልም የተባለው በካሽ ማለት ነው። ዋና ቅድመ ሁኔታ ነው። ለዚህ በተለይ ህገወጥ የሆነ ገንዘብ የማስቀረጥ ያግዛል። ሌሎችም መመሪያዎች አሉ ይህን አጋዥ ለማድረግ። እነሱን በአግባቡ ተግባራዊ ማድረግ ነው። ክትትል ያስፈልጋል ይህን ለማዋል። ሁለተኛ ምናልባት የተሰጠው ጊዜ ግን ትንሽ ስጋት አለ። ሶስት ወር አንድ ወርም ቢሆን ስጋት አለ እና ይሄ በአጭር ጊዜ ውስጥ ይሄ ነገር ቶሎ ተቀይሮ ቢያልቅ የተባሉትን ጥቅሞች ለማግኘት ያግዛል። ከዛ በተረፈ ግን አሁን እሰየው የሚያስፈልግ የተወሰደ እርምጃ ምናልባትም በተነሱ አስተያየት መስጠት ይችላሉ። ቀደም ባሉት ነው ሁለት ነገሮች ናቸው።
እሺ
ቅድም ከዚህ ከገንዘብ ቅያሬው በፊት የተነሱ ሁለት ጉዳዮች ነበሩ። ምናልባት አንደኛው የገቢ እቃዎችን በሀገር ውስጥ መተካት የሚለው ነገር ትልቅ ሁላችንም የሚያስማማ ጉዳይ ነው እና ጥቅሙም የጎላ ነው። እዚህ ጋር ተያይዞ ግን አንድ ነገር ስጋቴ ምንድን ነው፣ ምናልባት ይሄ ነገር በቅደም ተከተል ቢሆን አሁን እነዚህ የንግድ ቦታዎችን ሀገር ስናመኩለን ሲባል እስከ መቼ ነው? ከዛ ቀጥሎ ስናቸው ሀገር ውስጥ ምንተካቸው እና ይሄ በቅደም ተከተል የመተካት ሁኔታ በግልጽ ቢቀመጥ በእቅድ ቢቀመጥ የሚል ነገር ነው። እሱን ስላላየ የሆነው እስካሁን ድረስ እና ምናልባት በዚህ ላይ እንዲያው ተቸክፍ እንዳቀር እየቀያየርነብን ይሄድ ሀገር ውስጥ የሚተክት ምርቶች። ሁለተኛው ከዚህ ከአነስተኛና መካከለኛ ድርጅቶች ጋር ተያይዞ የተነሳው ነው። እነዚህ እንግዲህ የሀገራችን ከፍተኛ የሆነ የስርዓት ቁጥር ለባና ይህን ስርዓት ችግር ለመጥረፍ አይነተኛ መሳሪያ ከፍተኛ መካከለኛ ድርጅቶች ናቸው። ፋይናንስ በማቅረብ ብቻ ችግሩ አይፈታም። ስለዚህ ይህንን ተቋማዊ አደረጃጀት ያስፈልጋቸዋል። ፋይናንስ ያስፈልጋል፣ ግን ከዛ በተረፈ ተጨማሪ ተቋማዊ አደረጃጀት ያስፈልጋቸዋል። እነዚህ አነስተኛና መካከለኛ ድርጅቶች ገንዘብ ይኖራቸውም ክህሎት ላይኖራቸው ይችላል። አይዲያ ላይኖራቸው ይችላል። ያንን ተቋም ከፌዴራል እስከ ክልል ድረስ እስከ ወረዳ ድረስ ያስፈልጋል ይህ ነገር እና የተናበበ ስርዓት መዘርጋት ያስፈልጋል እና ፋይናንሱና እነዚህ ይሄ ተቋም አብረው ተቀናጅቶ ቢሰሩበት አግባብ ቢፈጠር የቅንጅት ስራ ቢሆን ፋይናንሱ ስላቀረበ ብቻ ይሄ እነዚህ ይፋፋሉ ማለት አይቻልም እና ቅንጅታዊ አሰራር ይጎለዋል። አሁንም ቢሆን የተለያዩ መስሪያ ቤቶች አሉ የተፈጠሩ የስራ ፈጠራ ተብሎ እሱ መደበላለቅ አለ እና አንድ ወጥ እንዲሆን ምናልባት መንግስት በዚህ ላይ ቢታሰብበት የሚል ነው። አመሰግናለሁ።
ወደዚህ ወደ ገንዘብ ቀየራው ላይ እንመለስና አንዳፍታ እንግዲህ በገንዘብ ለውጡ ላይ በአስፈላጊነቱ ላይ ብዙ ተቃውሞ ያለ አይመስልም እስካሁን ባለ ሁኔታ። ግን ጠቅላይ ሚኒስትሩ አጠንክረው የተናገሩትን ያህል ስለ ለውጡ እና ስላፈጻጸሙ ዚያን ያህልም ትንሽ የተወሳሰበም ነገር ያለ ይመስላልና ህገወጥ ገንዘቦች አሰባሰብ ላይ በቁጥጥር ስር መዋሉ ለዝርፊያ የሚያመች ክፍተት ፈጥሯል የሚል ስጋት እንዲሁ በማህበራዊ ሚዲያዎችም በተለያዩ ሚዲያዎችም ሲንጸባረቅ ይታያል። መጠኑም ላይ እንደዚሁ ትንሽ ግራ መጋባት ያለ ይመስላልና እዚህ ላይ ይሄንን ነገር መንግስት አስተውሏል? እስቲ ዶክተር ኢዮብ ተካልኝ ወደ እርሶ ልመልሰው ይህን ጥያቄና የህብረተሰቡ ውስጥ የፈጠረው ነው።
ጥሩ ጥያቄ ነው። ትክክል ነው። ይሄ ስራ በጣም ከባድ ስራ ስለሆነ አንድ ቀን ብቻ ሳይሆን በየጊዜው የሚደረጉ መግለጫዎች ኮሚኒኬሽንስ መጥራት ያለበት ነገር ነው። አሁን ያነሳው ክፍተት በመንግስት በኩል ሴንስ መደረጉ ትናንትና የብሔራዊ ባንክ ገዢ እና የገንዘብ ሚኒስትሩ በጋራ ሆነው ዝርዝር በተናቸው ማሪ ማብራሪያ አቅርበዋል። ክቡር ጠቅላይ ሚኒስትሩ በጣም አጥኖ ሰምተው እንዳስቀመጡት ከ1.5 ሚሊዮን ብር በላይ በእጃቸው የያዙ እና እንዲሁም ደግሞ ከውጭ ከቦርደር የሚመጣ ማንኛውም መጠን ይሁን ከተፈቀደበት ውጭ ያለ ከቦርደር የሚመጣ ሀብት መያዝ እንዳለበት፣ ይህንን እያንዳንዱ ጸጥታ የደህንነት አስፈጻሚ ተቋም ሊሰራበት እንደሚገባ ነው ያስቀመጡት። ነገር ግን የኢምፕሊመንቴሽኑን በተመለከተ ክላሪቲ እንዲኖረው አሁን በደንብ ክላሪፋይድ የሆነ ነገር ምንድን ነው? ለእያንዳንዱ የደህንነት ተቋም ማጠናከሪያ ሲባል ለተቋሙ ነው፣ ለተቋማት ማጠናከሪያ ነው። ለዚህም እንዲረዳ በገንዘብ ሚኒስቴር በኩል አንድ የሴንትራል ቋት አካውንት ተከፍቷል። ስለዚህ የትኛው የደህንነት ተቋም ውስጥ የሚሰሩ ሰራተኞች ከተቀመጠው ገደብ በላይ የሆነውን ገንዘብ ሲያገኙ ወደዚህ አካውንት በሚያስገቡት ያ ደግሞ ለተቋማቱ መደገፊያ ይሆናል ተብሎ የተቀመጠው ማለት ነው። ከዚህ አንጻር አንደኛ በሀገር ውስጥ ያው የተቀመጠ ብሔራዊ ባንክ ያወጣው መመሪያ አለ። በቀን መውጣት የሚቻልበት አማውንት ይታወቃል። 200 ሺ ነው። በአንድ ጊዜ ደግሞ ከ1.5 ሚሊዮን ብር በላይ ካሽ ይሄ ቀድሞ ወጣ ነው እንደምታውቀው። ታስቦበት ያልኩም እነዚህ ፖሊሶች ቀድሞ ስራ ላይ ያዋሉ ፖሊሶች ናቸው። ስለዚህ ሳለው ይህንን ፖሊስ ተግባራዊ ያላደረገ ከዚህ በላይ ገንዘብ ይዞ የተቀመጠ ሰው ህገወጥ አክቲቪቲ ውስጥ ነው ያለው ማለት ነው። ይህን በጥንቃቄ መተግበር ያስፈልጋል። የጸጥታ ተቋማትም ይህንን አሁን ተገንዝበው እያንዳንዱ የፖሊስ መከላከያ አባል በየአግባብ እንዲተገበር አቅጣጫ ተቀምጧል። እንግዲህ ማህበራዊ ሚዲያ ላይ የነበሩ ብዥታዎች ነበሩ ያልከውን ሴንስ ማድረግ መንግስት በኩል ክላሪቲ እንዲፈጠር የፖሊሱን ኢንቴንሽን ማህበረሰብ ሰርቷል። በቀጣይነት ይሰራል። ይሄ በአንድ ቀን የሚቆም ሳይሆን ብዙ ጊዜ እየወጣን ያሉ ችግሮችን በመናገር በነገራችን ላይ ኤቭሪዴ የባንክ ፕሬዚዳንቶች እና የብሔራዊ ባንክ ገዢ ይገናኛሉ። በቦርድ ደረጃ ደግሞ የብሔራዊ ባንክ ቦርድ አባላትም እንገናኛለን። ኤቭሪ ቱ ስሪ ዴይዝ ይህን ስለበት ምክንያት ይሄ ስራ በከፍተኛ ጥንቃቄ እና የኃላፊነት መራስ ያለበት ነው። እነዚህ ብዥታዎች እየቀሩ ይመስለኛል። ካልጠሩም በተከታታይ የምናጠራቸው ይሆናል ማለት ነው።
እሺ፣ አሁንም ከእርሶ ጋር እንቆይና በሌላ ጉዳይ ደግሞ በኢኮኖሚ ውስጥ የመንግስትን የባለቤትነት ድርሻ በመቀነስ የግል ባለቤትነት ተሳትፎን በመጨመር ረገድ በመንግስት የተገቡ ቃሎችና በዚያውም ልክ የተሰነዘሩም ስጋቶች ነበሩ፣ አሁንም አሉ። በተለይ ዋና ዋና የኢኮኖሚ አውታሮች እንደ ቴሌኮሙኒኬሽን ዘርፍ ያሉትን በሚመለከት እየተደረጉ ያሉ ነገሮች ምን ደረጃ ላይ ደርሰዋል? ከዓለም አቀፉ የፋይናንስ ተቋማት የገንዘብ ድጋፍ ሲገኝ እንግዲህ አብረው የሚመጡ ግዴታዎች አሉ። እሱን በማሟላት ረገድ አለመስማማት መኖሩ በአገሪቱ ታሪክ የኖረ ክስተት ነው። በሌሎችም ሀገሮች የሚታይ ነገር ነው። ይሄ አሁንም በዚያ መንገድ የቀጠለ ነው ያለው ሁኔታ ምን ይመስላል? እንግዲህ ሰሞኑን ከዓለም ባንክን ጋር ተፈጠረ እየተባለ የሚነገር ነገር አለ እና ከዚህ ጋር ግንኙነት አለው? እስቲ አያይዘው ቢመልሱልኝ ዶክተር ኢዮብ ተካልኝ።
እሺ፣ አመሰግናለሁ። አንደኛ አጠቃላይ በተለይ የመንግስት የባለቤትነት ድርሻ በመቀነስ ወይም የግሉ ተሳትፎ መጨመር ረገድ ያነሳውን ጥያቄ የፖሊሲው ራሽናል በደንብ መረዳት ጠቃሚ ይመስለኛል። ይሄ ከሀገር በቀል ኢኮኖሚ ማሻሻያ ውስጥ አንድ በጣም ኢምፖርታንት አካል ነው። ቅድም ዶክተር ኢዮብ ተስፋዬ ሲያነሳ የነበረው የመንግስት ልማት ድርጅቶች የያዙት ዕዳ እሱ የፋይናንስ ስርዓቱን ሊያናጋ የሚችል ነበር ብለዋል። በፋክተኛ ግኝ ከዛም በላይ ነው። የፋይናንስ ስርዓቱን ማናገር ብቻ ሳይሆን ሀገር ሊያፈርስ የሚችል ሲሪየስ ችግር ያመረባቸው ተቋማት ናቸው። እነዚህን ተቋማት ሪፎርም ማድረግ፣ እነዚህን ተቋማት ወደ መስመር ማስገባት ያለባቸው ምዳር ማስተካከል ለነገ የምትለው ጉዳይ አይደለም። በጣም አንገብጋቢ የሆነ ስራ ነው። ከዚህ አንጻር በአጠቃላይ የፖሊሲ አቅጣጫው ምንድን ነው? የመንግስት ተመክሪቶችን ሪፎርም ማድረግ በሚል ብናየው ጥሩ ነው። ይህም የተቋማትን አጠቃላይ ኤፊሽንሲ፣ የፋይናንስ አቋማቸውን እንዲሁ ያለባቸውን መዋቅራዊ ችግር ለመፍታት ለምሳሌ የሎጂስቲክስ ዘርፉን ብታይ የተከተልነው አቅጣጫ የግድ ፕራይቬታይዝ ማድረግ ሳይሆን ዘርፉን መክፈት ነው። ድረቅ ቀደም የመገንባት ሎጂስቲክስ ዘርፉ ላይ በተለያየ ክፍሎች ተወዳዳሪ የመገንባት ዘርፉን የማዘመን ስራ የተከተል ነው። አቅጣጫው ይለያያል። እንደ ዘርፉ ኢነርጂ ላይ ለምሳሌ መንግስት ብቻውን ኢንቨስት ማድረግ ስለማይችል ሌሎች የፋይናንስ ሞራሊስት የምንከተል ፒፒፒ የምንለው ኦን ኢነርጂ ላይ ትልቁ አቅጣጫ ነው። የመንግስትና የግል ዘርፍ አጋርነት ማለት የሌሎቹ ደግሞ ፕራይቬታይዝ የሚሆኑ ስኳር ፕሮጀክቶች ተወዳጅ ይሆናሉ። ቴሌኮም ፕራይቬታይዝ ብቻ ለሚሆነ ቴሌኮም ስክርም አጠቃላይ አቅጣጫው ዘርፉ የዲጂታል ኢኮኖሚ መገንባት እንዲያግዘን በአንድ በኩል ኢትዮ ቴሌኮም ተወዳዳሪ እንዲቀጥል ራሱን አሻሽሎ እንዲሁም ተጨማሪ አጋር አግኝቶ ያ በኩል ደግሞ ሁለት ሌሎች ተዋናዎች ተጨምረው አጠቃላይ የዲጂታል ኢኮኖሚን የመገንባት እና ተቋማቱን ሪፎርም የማድረግ አካል ተደርጎ ቢታይ ጠቃሚ ነው ማለት ሙሉ ስዕሉ እንድናገኝ ማለት ነው። በእነዚህ ጉዳዮች ላይ ከልማት አጋሮች ጋር ምንም የሀሳብ ልዩነትም ውጭትን የለም። የእኛ ሪፎርም ነው ይሄ። እንደ በሀገር በቀል ኢኮኖሚ አሻሻያው አንዳንዱ ሪፎርም በነገራችን ላይ ኢቨን ኢህአዴግ ስራ አስፈጻሚ እያለ የተወሰኑም አለ። የቆዩ ሪፎርም ስራዎች ናቸው። ይሳይ ስለቆዩ ነው እየደረሱት እንጂ እና የሀሳብ ልዩነትም የለንም። ኢንፋክት አንዳንድ ነገሮች ላይ እንዲያግዙን የቴክኒካል የፋይናንስ ድጋፍ እንዲያደርጉልን እንጠይቃቸዋለን፣ ያግዙናል። ከዚህ ውጭ ኢንፋክት ካነሳለኝ ያው ስራ በጥረት ስለመራው እና እንደሚያጣላን ተፈልጎ ስለ ተሄደን እንደም ጥናት ለምሳሌ ኮሚሽን አድርገን ኤክስፐርቶቹ በጣም ጥናት የወረደ ጥናት ሲያመጡ ወይም ደግሞ ሲዘገዩ ብዙ እንጣላለን። የሚያጋጫ ምንም ስራ ላይ የሚያፈልግነው ቴስት ፎርማ ላይ ደግሞ አላገዛችሁንም ብለን እንጂ ከተቋማቱ በኩል የሚመጣ ጫና የለም። ይሄ ማለት ከተቋማቱ ጋር የማያግባቡ ነገሮች ይሆናል አለማሉ ባለባት ጋር አሁን ከአይነት ጋር እንደማንኛውም ሀገር እንዳልከው በተለያዩ ፖሊሲ ጉዳዮች ላይ እንከራከራለን፣ ያሳብነት አለን። ለምሳሌ የፋይናንስ ዘርፉ ዛሬ መከፈት አለበት ለግሉ ዘርፍ ያሉ አይ አሁንም የምንለው ምክንያቱም አሁን ባለበት ሁኔታ የኢትዮጵያ ፋይናንስ ተቋማት እንዲጠናከር ስለሚፈልግ ማለት ነው። ወይም ግጭ ምንዛ ይተሆኑ ዛሬ ማታውኑ ወደ ገበያ ሄዳለበት ያሉ አይ ስንነሳውልን እኛ አጠቃላይ ሙሉ ሪፎርም የምናደርገው ሙያቅባዊና የዘርፍ ችግሮችን ካልፈታን አሁንም እንላለን። ብዙ ይለያል ነው መልስ ያለ ነው። ደረጃ እንግዲህ ኦቨርሬትድ እነዚህ ተቋማት ላይ አንተ ጠብቃ የራስን ኢኮኖሚ ታወቅ ኢንፋክት አንዳንድ ነገር ላይ የተሻለ ነገር አገኘ ነው መስልን ገር ና ከራሱ ኤክስፐርቶች ነው ከውጭ ከሚሄዱ ኤክስፐርቶች በላይ ከፋይናንስ ዘርፍ ብቻ ብዙ ነው የሰራበት ነው። አሁን አንድ አማካሪ ተሱ የተሻለ ያውቃል ብለህ ብትል ዘርፎች ያለውን ጥርቅ ነገር ከደይተ ካደለ የተሻለ ያውቃል ብለህ ብትል ስህተት ነው። ስለዚህ እንትን ኦቨሬት እናደርጋቸዋለን ያላቸው እንትን በአግባቡ ቢወጥ ይሄ ማለት ከቴክስቡክ የቴክስቡክ ሰዎች የምንለው ከመጽሐፍ ላይ ተወሰደ አንድ መፍትሄ ቁጥር መፍትሄ እየመጠ ኢትዮጵያ ይሰራል ብለው አያነሱ ያካፍሩ ማለት አይደለም። ይህንን አስረግተ ነገር አሁን ማለት ጠቃሚ ነው የሚሆነው። ከዓለም ባንክ ጋር ምንም ችግር የለበትም። ሰሞኑን የምንሰማው ነገር ከገብ ጋር የተገናኘ ነው። የአሜሪካ መንግስት አሁን እንደምታውቀው በድርጅቱ ጋር በተገናኘ ኢትዮጵያ ሚላከራ ሄዳለች ስምምነት አልተቀበለችም የሚል ቅሬታ አላቸው። እኛ ይህ የሳተ ቅሬታ ነው የምንለው። እኛ ከማንም ጋር በጋራ ተነጋግሮ የመስራት ችግር የለብንም። ነገር ግን ይህም ከዚህ ጋር ተገናኝቶ ሚስአንደርስታንዲንግ የምንለውን ስለፈጠረ የአሜሪካ መንግስት አንዳንድ እንትኖችን ቀንሰናል ብለዋል። ከዚህ ጋር ተያይዘው ተጽዕኖ አለ የሚል አስተላለፋሉ። እኔ አግባብ አይመስለኝም። አሜሪካ መንግስት ይህን ነው የገለጽ ነው የስቱዲዮ አቅጣጫ ትክክል አይደለም። ግን እንዳየኸው ህዳሴን ከመገደብ ቀጥሎ ከመስራት የሚያቆመን አይደለም። ስለዚህ ደረጃ ነው የተቋማቱን እና የአጋሮችን ተጽዕኖ ነው።
እንግዲህ ሄዶ ሄዶ ሁሉ የሚደረገው ለኢኮኖሚው እድገት ነው። ኢኮኖሚው ላለፉት 12 ምናልባትም ከዚያም በላይ ዓመታት ያለማቋረጥ ማደጉን እየሰማን ነው። አሁንም መጠኑ ይነስ ያከራክር እንጂ እድገቱ አለመቋረጡ ነው የሚነገረው። በሌላ በኩል የኢትዮጵያ ኢኮኖሚ እድገቶች ከስራ ፈጠራ ጋር ያልተያያዙ ናቸው የሚልም ትችት ይቀርባል። ጠቅላይ ሚኒስትሩም ደግሞ ሰሞኑን ብዙ ጊዜ ስለ ስራ ፈጠራ አይወራም እንጂ ለበርካቶች ስራ ፈጥረናል የሚል ነገር አንስተዋል። ኢኮኖሚው ስራ ፈጣሪ እንዲሆን በማድረግ ረገድ አዲስና ልዩ የትኩረት አቅጣጫ አለ። የፋይናንስ ስርዓት ውስጥ እዚህ ውስጥ የሚጫወተው ድርሻ እንዴት ይገልጹታል? አሁን ለርሶ ነው ዶክተር ዮብ ተካልኝ።
አዎ፣ ይሄ እንግዲህ ቅድም እንዳልነው ነው። ለኢኮኖሚ እድገት አንዱ የሚያስቀኝ ነገር ልንገር፣ ወንድሜ ጂዲፒ በዚህ በጣም አዳጋ ምናምን ስንል ድሮ ነው መቼ ነው ይሄ ጂዲፒ እድገት ነው ኬስ ውስጥ የሚገባው እያለ ይቀልዳል። ታናሽም ተማሪ እያለ እና የኢኮኖሚ እድገት ትራንስሌትድ የሚሆነው ትርጉም የሚኖረው የሰዎች ህይወት ላይ ለውጥ ሊያመጣ ሲችል፣ አንዱ ደግሞ ስራ በጣም ኢምፖርታንት ኢንዲኬተር ነው። ስራ የተወ ተከተሎ ሲሰራ ወይም ስራ መፍጠር የሚችልበት ድጋፍ ሲፈጠር ማለት ነው። ከዚህ አንጻር ስራ አልፈጠረም ኢኮኖሚ የሚለው ቲንክ ሰዓት ትንተና ነው። ስራ ፈጠራ ፈሊንግ አጀንዳ በጣም የመጀመሪያ ጊዜ ሜንስ እንዲሆነው በእነዚህ የሪፎርም ዘመናት ነው። አሁን እኮ የስራ ፈጠራ ኮሚሽን አለ። የስራ ፈጠራ ኮሚሽን ስራው ምንድን ነው? ራሱ ስራ ይፈጥር ነው። በእያንዳንዱ የልማት ፕሮግራም ውስጥ በዘርፎችም እና በልማት አጋሮችም በክልሎችም ፌደራል የሚሰሩ ስራዎች ውስጥ የስራ ፈጠራ እይታ ሜን ስትሪምድ እንዲሆን የማድረግ ስራ ነው የሚሰራው። ይሄ ጊዜያዊና ቋሚ ጨምሮ ከሶስት ሚሊዮን በላይ ስራ መፍጠር ያስቻላል። በምሳሌ ላስረዳ። ለምሳሌ የቆላ ስንዴ ስንል አፕሮቹ እንደ ከዚህ በፊቱ የግድ ከህንድ የሚመጣ አንድ ኢንቨስተር ኦር የሚሰራው አይደለም ሀሳቡ። ኢንፋክት አሁን አፋር፣ ሶማሌ፣ ደቡብ ያሉ የአዳዲስ የእርሻ ፕሮጀክቶችን ብታይ ወጣቶች አሉ። እንግዲህ የአካባቢ ወጣቶች አንድ ላይ ከመራቸው አስፈላጊ የፋይናንስ እና የቴክኒክ ድጋፍ አግኝተው ወደ ስራ እንዲገቡ ነው እየተደረገ ያለው። የሌሎችም ዘፎች አሁን ሆርቲካልቸር ላይ ስትመጣ ወጣቱ የተደራጀ ወሳ እየገባ ነው ያለው። ሌላ በኩል ደግሞ በጣም ሲግኒፊካንት የሆነ ኢኮኖሚ አክቲቪቲ አለ ኢትዮጵያ ውስጥ። ለአመታት ቃል ተገብተው የቆዩ ፕሮጀክቶች እንዲያልቁ እየተደረገ ነው። ኮንስትራክሽን ዘርፍን ብታይ ለጂቲፒቱ ቃል ተገብተው እና ዋነምቱም ያላለቁ የመንገድ ፕሮጀክቶች በሙሉ ወደ ስራ ያገቡበት አመት ነው ይህ አመት እና ያለፈው አመት አጋማሽ። ይህ ሁሉ አዲስ የስራ እድል እየፈጠረ ነው። በኮቪድ ውስጥ ሆነን ግብርና ላይ ማኑፋክቸሪንግ ላይ ለምሳሌ ኢምፖርት ሰብስቲት የሚያደርገው ኢንዱስትሪ ወይም ሪፐርፐዝድ የሆነው በኮቪድ ጊዜ ራሱ አስፈላጊ የሆኑ ኤክስቴንሽን ቢዝነስ እንዲያልፍ ያደረገ ኢንዱስትሪ ስራ እየፈጠረ ነው ያለው ማለት ነው። የስራ ፈጠራ በጣም ሚኒንግፉል ፕሮግረስ አለው፣ ግን በቂ ነው አይደለም። ምክንያቱም በጣም በጣም ብዙ ባክሎግ አለን። በጣም ብዙ ስራ የሚጠይቅ ወጣት አለ፣ ያስተማረ በርካታ ወጣት አለ። ስለዚህ ከዚህ አንጻር ስራው ተጀመረ እንጂ በጣም በጣም ብዙ ስራ እንደሚፈልግ ማንሳት ጠቃሚ ነው የሚሆነው። ለዚህ ነው አጠቃላይ የሪፎርም ዳይሬክሽናችን እንግዲህ ጄኔራል ስፔሲፊክ ነው የሚለው። ጄኔራል ማለት ምንድን ነው? አጠቃላይ የኢኮኖሚ እይታ ድራቡን ብንቀይረው ፕራይቬት ሴክተሩ ሀሳብ የሚያመነጭበት ስራ ውስጥ የሚገባበት የኢኮኖሚ ዛም ከፈጠረን መንግስት ብቻውን ስራ ፈጥሮ አይጨርስም። በነገራችን ላይ ስራ መፍጠር የመንግስት ስራ አይደለም። ስራ ለመፍጠር የሚያስችል ድባብ ይፈጥራል እንጂ መንግስት ብቻውን ስራ ፈጥሮ አይጨርስም። በየትኛው ነገር ትልቁ ስራ ፈጣሪ የፕራይቬት ሴክተር ስለሆነ ማለት ነው። ከዚህ አንጻር እንትን አስራ አንደኛ የተገኘ ውጤት አሳንሰን ባናወጡ ነው የሚል ሀሳብ፣ ሁለተኛ ግን ያለውን ችግርም ባናሳንሰው በጣም ብዙ ስራ ይጠይቀናል። ሁሉም ግን ፎከስ ሆነ በክላሪቲ ኦፍ አርተገልጠውት ኢኮኖሚ ውስጥ ያለውን አቅምና ድል አውቆ ወደ ስራ ከገባ ለሁሉም የሚቀርፍ የኢኮኖሚ ድል ማምጣት ይቻላል የሚል ሀሳብ አለው።
ስራ ፈጠራው ጉዳይ በቂ ነው አይደለም ብቻም ሳይሆን ላለው ፖለቲካ ሁኔታ መወሳሰብ አንዱ አስተዋጽኦ ከሚያደርጉት ነገሮች ውስጥ የስራ አጥነት ነገር ነው የሚል ነገር ተደጋጋሚ የሚነሳ ነገር ስለሆነ በዛም እንግዲህ ወደፊት በደንብ እንሄድበት ያለን በዚህ ጉዳይ ላይ። ለአሁኑ መንግስት አሁን በኢኮኖሚው እንደ ስኬት እያደረገ ከሚያቀርባቸው ነገሮች መካከል የውጭ ንግድ በ14% ማደጉን ነው። ይህም ከዛሬዎቹ 6 ዓመታት ጋር ሲስተያይ የላቀ እድገት ነው ተብሏል። ያም ሆኖ ብቻ ሳይሆን የእድገት የታየው የዓለም ኢኮኖሚ የተሽመደመደ መሆኑ በተነገረበት በዚሁ የኮረና ወቅት ነው። እዚህ ላይ ዶክተር ታደለ አስተያየት ምንድን ነው? ከኮረና ቅድም ጠቀስ አድርገውታል። ከኮረና ቫይረስ ዜና እንደተሰማ ሰሞን የነበራችሁ ግምትና አሁን ያለውን የኢኮኖሚ ሁኔታስ ምን ይመስላል? በትንበያችሁ መሰረት ያላችሁት ሆኖ ተገኘ ወይስ የተለየ ሆነ? ስለ ነገውስ ያላችሁ ስጋት ምንድን ነው?
ይሄ ቀደምም ተከፋሪ ባለ አንዘት ነገሮች መሰለኝ በጥያቄው አንደኛው የውጭ ንግድ ላይ የሆነ ያነሳው ጉዳይ አለ። ሌላኛው ምናልባት የኢኮኖሚ ተጣጥሞ ላይ በፊት ኮሮና ሲጀምርና አሁን ያለው ሁኔታ ምን ይችላል? ሁለት ጥያቄዎች መስሎኛል ውስጥ ላይ ያሉት ትክክል ነው?
አዎ ነው። እንግዲህ ኮሮናውን ነገር ያነሳውት በዚህ በኮሮናው ሂደት ውስጥ ነው። የዓለም ኢኮኖሚ እንትን ባለበት ሁኔታ ውስጥ ኤክስፖርት ንግዱ እንደምሳሌ የውጭ ንግዱ አድጓል የሚል ነገር ተነስተዋል። እናንተም ብቻ የእናንተ ማህበርም ብቻ ሳይሆን ሌሎችም ባለሙያዎች በወቅቱ ኮሮና በመጣ ጊዜ ያቀረቡት ትንበያ ነበረ። ይሄ አሁን መንግስት የሚለው ከዛ ትንበያ ጋር የሚቃረን ነው የሚመስለውና እናንተም በወቅቱ እርሶም ራስዎ ጭምር የሰጧቸው አስተያየቶች ነበሩና አሁን ላይ ሆነው ሲያዩትና ወደፊት ሲቀጥላል ወይ ይሄ ለምሳሌ ለሚቀጥለው አመት መንግስት ወደ ባልሳሳት ዶክተር ዮብ ተካልኝ ሊያርሙኝ ይችላል 3 ቢሊዮን ዶላር ገቢ ለማግኘት ከውጭ ንግዱ ቅድ ያወጣ ይመስለኛል። አሁንም ምናልባት ከዚህኛው አመት ጋር ተመሳሳይ ነው የሚመስለውና እዚህ ላይ አስተያየቶን እንዲሰጡ ይፈልኩት በዚህ መንገድ ነው።
እንዴ ይሄ የውጭ ንግድ አተጋጥም ከመጀመሪያ ወንዶዶ አላ ከደን ካየ ነው ከመጀመሪያ ድግትና ትራንስፎርሜሽን እቅድ ጋር እቅድ ጀምሮ ወደ ታች ሲወርድ የመጣ ዘርፍ ነው እና በሽታው ብዙም ያላጋገመ ነው። የመጀመሪያው አለ፣ ሁለተኛው የድግትና ትራንስፎርሜሽን እቅድ አለ። በሱም ጋር ምንም እዚህ ግባ የሚባል የኤክስፖርት አተጋጥም አልነበረም። ስለዚህ በርካታ ምክንያቶች ይቀርባሉ እና ወደዛ ውስጥ አልገባም። አሁን እንግዲህ በዚህ በኮቪድ-19 ውስጥ ሆነንም አሁን የተገኘው ምናልባት በፊት ከነበረው ወደ ቁልቁል ሲወርድ የነበረውን አጣምተን አሁን ገና መሻሻል ታይቷል የተባለው ነገር ነው። እንግዲህ ይሄ ምናልባት በርካታ ምክንያቶች ሊሆኑ ይችላሉ። ስለዚህ ምናልባት በየወሩ ከጥር ጀምሮ እስከ ሐምሌ ድረስ ያለውን ብናየው የኤክስፖርት እቃዎች አፈጻጸም ይለያያል። አንዱ ምናልባት ኢትዮጵያ ኢኮኖሚ በዚህ በወረርሽኝ ምክንያት ተዘግቶ ሙሉ በሙሉ ስላልዘጋች አንዱ ምክንያት ሊሆን ይችላል። ሌሎች ሀገሮች ኢትዮጵያን ሲወዳደሯት የነበሩ ሀገሮች በራቸውን ስለዘጉ እና ኤክስፖርት ማድረግ ስላልቻሉ የኤክስፖርት ሬት የምንልካቸው አፈጻጸም ደህና ሆኗል። ያጨለማ ባል የሚሉት ሀዞች እሱም የሚያስረዱት ይሄ ማለት ይሄ ጥሩ ዜና ነው። ሌላው ምናልባት ይሄ ግን አሁን በቅርብ ጊዜ የወጡ መረጃዎች እንደሚጠቁሙት ሌሎች ሀገሮች አሁን የኢትዮጵያን አይነት ምርት ወደ ውጭ የሚልኩ ሀገሮች ባሁን ከፍተው አቅርቦት ስለዚህ ይሄ ማለት ነው ይሄ የምንልካቸው ነገሮች በውጭ የውጭ ንግዱ አፈጻጸም የታየው አሁን የታየው አፈጻጸም ዘላቂ አይሆንም። ምክንያቱም መሰረታዊ የሆነ ችግር አልተፈጠረም። ስለዚህ በዚህ አሁን ያለውን ምናልባት ከዚህ በተሻለ ነው የሚጠበቀው። ይህንን አስጠብቆ መሄድ ከዚህም የበለጠ መሄድ ይጠበቃል እንጂ የትል አሁን የኛ ከፍ ያለው አሁን ሌሎች ወደ ውስጥ ስለገቡ አሁን እሱ በቀጣይ የሚታይ ነው የሚሆነው። የኛ ድርሻ ወደ ታች ሊሄድ ይችላል። እንግዲህ ወደ ሁለተኛው አካባቢ ስመጣ መጀመሪያ አካባቢ ይሄ ኮቪድ-19 መጀመሪያ አካባቢ የተለያዩ ትንበያዎች ወጥተው ነበር። እኛም አውጥተናል፣ የተለያዩ ተቋማት አውጥተዋል። ስለ ኮሮና ቫይረስ አሁንም ቢሆን ማንም የሚያውቀው በእርግጠኝነት ማንም የሚያውቀው የለም እና አሁንም አብረን እየመርን ነው። እንዲሁም አሁን ያለንበት ሁኔታ ብዙ ሰው በቫይረሱ የተያዘበት ላይ ነው ያለ ነው። በቫይረሱ የሚያዙ ሰው ቁጥር እጅግ በጣም እየጨመረ የመጣበት ሁኔታ ነው ያለው። ሰውም መጀመሪያ አካባቢ የነበረው ጥንቃቄና አሁን ያለው ላላ የማለት ነገር አለ። ሁሉም አሁን እየተከፈተ ነው። በፊት ያስቀመጥነው ትንበያ ይሄ ወረርሽኝ እንዲያው በአዝጋሚ ሆኖ ቢቀጥል እያዘገመ ቢቀጥል እስካሁን እየሄደ እንዳለው ወይም ደግሞ እንደ ሌሎች ሀገሮች በጣም አስከፊ ሆኖ ቢሆን ብለን የተነበየው ነገር ነበረ። በዚህ በወረርሽኙ ምክንያት ይህን ነገር የሚለውጥ የለም። አሁን በቅርብ ያወጣነው ጥናትም አለ። አሁን እንዲሁም ኢኮኖሚው በኮቪድ ሁን ሌሎችም ተጨምረውበታል። ችግሮች ቅድም ያነሳኋቸው ነው። ጠጠዋለ፣ የጎርፉ አለ፣ ያለመረጋጋቱ አለ፣ የግጭቱ አለ እና እነዚህ ብለው ምናልባት እኛ ከሰጠነው ትንበያ ቢያሳንሱት ነው እንጂ ምናልባት የሚያሻሽሉት ነገር አይሆንም። ምናልባት ወደፊት ምናልባት ወደ መካከለኛና ረጅም ጊዜ ያለው ሁኔታ እንግዲህ ይሄም እንደ ሁኔታዎች የሚቀጥል ነው ሆነ ምናልባት የኮቪድ በጣም አሁንም በዚህ ሁኔታ የሚቀጥል ከሆነ ብዙ ሰው እንደዚሁ እየታመመ ከሄደ ለኢኮኖሚ ማስቸጋሪ የሚሆነው ኢኮኖሚ ነዛ ሊቀደቅመዋል። ሁለተኛው ቅድም ያልናቸው ነገሮች በተለይ ደግሞ ግጭቶች ለኢንቨስትመንት በጣም ጎታችና ገፊ ስለሆኑ እነሱም ልባት ካልተሰጣቸው በስተቀር እና ዘላቂ የሆነ ልባት ካልተበጀለት ኢኮኖሚውን እኛ ከተነበየው በታች እንዲሁም ሊያሳንሰው ይችላል የሚል ልክታ ነው ያለን በኛ በኩል በእኔ በኩል ይቅርታ።
እሺ እዚህ ላይ ዶክተር ኢዮብ ተስፋዬ ልጋብዝና ዶክተር ኢዮብ እስካሁን በዚህ ጉዳይም ላይ ሆነ ከዚህ በፊት ቀደም ባሉት ጉዳዮች ላይ እስካሁን ሊናገሩ አስተያየት ሊሰጡበት የፈለጉት ጉዳይ ካለ ለእርሶ እድል ልስጥና ከሌለ ወደ ዶክተር ኢዮብ እንሄዳለን።
በተነሱ ጉዳዮች ላይ ቶሎ ቶሎ በፍጥነት ብዬ መደረግ ስላለባቸው ነገሮች ላንሳ። አንደኛ ቅድም የዚህ የከረንሲ ኖቱ ለውጥ ላይ የተገፊ ምክንያቶች ተነስተዋል። ህገ ወጥነት፣ የዋጋ ግሽበት፣ የዚህ የብላክ ማርኬት መስፋፋት፣ እነዚህ ነገሮች የዚህ የለውጡ የኖት ለውጡ ውጤታማ እንዲሆን ተዛማጅ እርምጃዎች መወሰድ አለባቸው። የዋጋ ግሽበትን በተመለከተ ቅድም ተነጋግረናል። የገንዘብ አቅርቦት ኢኮኖሚውን ለመደገፍ ከሚያስችል በላይ መሆን እንደሌለበት፣ ምርትና ምርታማነትን ማሳደግ ኢምፖርታንት መሆኑን አስምረንበታል። ሌላው ግን አገሪቱ ወደ ዲጂታይዜሽን የምትሄድበትን ፍጥነት መጨመር አለባት። የፔመንት ሲስተምን ፔመንት ፕላትፎርሙ መዘመን መቻል አለበት። ይሄ የከረንሲ አውትሳይድ ባንክስ የሚለውን በካሽ ቤዝ የሆነ ሶሳይቲን ወደ ዲጂታይዝ መሄዱ ለዋጋ ግሽበት የራሱ አስተዋጽኦ ይኖራል። ከዚህ በተጨማሪ ግን በኤክስቼንጅ በምንዛሬ ተመን ዙሪያ ላይ የሚደረጉ ለውጦች ሲኩዌንሳቸውን ጠብቀው መደረግ አለባቸው። ኢኮኖሚውን በተለይ ምንዛሬ ተመኑን በብላክ ማርኬት የሚወሰነውን ከብላክ ማርኬት ወደ ዋይት ማርኬት የማምጣት እርምጃ መወሰድ መቻል አለበት። አሳሪ ህጎች መቀነስ መቻል አለባቸው። ሌላው ግን ህገወጥነትን ኮራፕሽንን ለመቀነስ መንግስት ያለ ምንም ማወላወል በዚህ ላይ እርምጃውን አጠናክሮ መቀጠል አለበት። ወደ ተግባር መሸጋገር አለበት። ከፕሮሚስ እና ከቃላት በዘለለ ህገወጥነት ኮራፕሽን የመንግስት ሽሞኛ ሳይኖሩ ብቻውን የሚደረግ ነገር አይደለም እና የራሱንም እንትን መፈተሽ መቻል እና በዚህ ደረጃ ላይ ራይ እርምጃ መውሰድ ይኖርበታል። ሌላው የተነሱ ጥያቄዎች አሉ። ዞሮ ዞሮ ግን የኢትዮጵያን ኢኮኖሚ ያሉበትን ችግሮች ከመፍታት አኳያ ሴንስ ኦፍ አርጀንሲ ሊኖር ይገባል። የታይም ሌክቸር ያለበት ሀገር አይደለም። በፍጥነት መሰራት አለበት። በዚህ ደረጃ የተጀመሩ የማክሮ ኢኮኖሚክ ሪፎርም እርምጃዎች ተጠናክረው መቀጠል መቻል አለባቸው። በተለይ በዋጋ ግሽበት፣ ውጭ ምንዛሬ፣ እንደዚሁም የበጀት ጉድለት፣ የንግድ ሚዛን ጉድለት ላይ በስፋት መሰራት አለበት። የስራ ፈጠራ ላይ መሰራት አለበት። ይሄም የናሽናል ዲጂታል ስትራቴጂውን ተግባራዊ ማድረግ ለስራ ፈጠራ ያግዛል። ቅድም ዶክተር ታደለ ያነሳዋል ኤስኤምኢስ ላይ ትኩረት አድርጎ መስራት አለ። የገንዘብ አቅርቦት አይደለም ብቻውን አይደለም ሶሉሽን የሚያመጣው። ስራ ሊፈጠር የሚችለው ኢንዱስትሪ እንደውም የሀገሪቱ መጻኢ ዕድል የሚወሰነው በዚህ በአነስተኛ እና መካከለኛ ኢንዱስትሪዎች ነው። የግል ሴክተሩን ማበረታታት ይጠይቃል። ዞሮ ዞሮ ህብረተሰቡ ከኢኮኖሚ እድገት ተጠቃሚ መሆኑን ማረጋገጥ ያስፈልጋል። ባለፉት አመታት የኢትዮጵያ ኢኮኖሚ በ11% ለ10ና ለ15 አመት አደገ ሲባል ነበረ። ነገር ግን ህብረተሰቡ ከዚህ ተጠቃሚ አይደለም ሲል ነበር። በተግባርም ትክክል ነው። ስለዚህ የኢትዮጵያ ኢኮኖሚ ሰው ያየው በቀን የሚያድግ ኢኮኖሚ መሆኑን ማረጋገጥ ያስፈልጋል እንጂ እንደሌላው ከምሽቱ 6 ሰዓት በኋላ የሚያድግና ሰው የማያየው ሰው ተጠቃሚ የማይሆንበት ኢኮኖሚ ጥቅም የለውም፣ ዋጋ የለውም፣ ዲስኮንተንት ነው የሚፈጥረው። ስለዚህ መንግስት የህብረተሰቡን ተጠቃሚነት ማረጋገጥ መቻል አለበት። የኢኮኖሚ በአጠቃላይ በኖሌጅ መመራት አለበት። ኢትዮጵያ ውስጥ ትልቁ ችግር ኖሌጅ እጥረት ነው። ስለዚህ የኖሌጅ ለኖሌጅ የሚሰጠው ለፕሮፌሽን የሚሰጠው ጉዳይ ትኩረት ማግኘት አለበት እና ኖሌጅ የሚመራ ኢኮኖሚ ለማድረግ መጣጣር ያስፈልጋል። ሌላው ፖሊሲዎች ያረጁ ፖሊሲዎች ጥቅም የሌላቸው ፖሊሲዎች ጊዜያቸውን የጨረሱ ፖሊሲዎች አዳዲስ ፖሊሲዎችን ኢንትሮዲስ ማድረግ ያስፈልጋል። ኮረንት የሆነ የትሬድ ፖሊሲ ያስፈልጋል። አሁን ቅድም ተነስቷል ኤክስፖርታችን አድጓል ነው። ይሄ ዊንድፎል ያመጣው ወይም ደግሞ ዊንድፎል ሪዛልት ነው እንጂ ሰስተነብል የሆነ ነገር አይደለም። ሰስተነብል የሆነ 3 ቢሊዮን ኢዝ ኖት ቢግ ዲል። 3 ቢሊዮን ዶላር ለኢትዮጵያ ምንም ማለት አይደለም። አሁን ያለበት የትሬድ ዴፊሲቱ ከጂዲፒ አንጻር የአራውንድ 20% ነው። ይህን እንኳን በግማሽ ለመቀነስ ገና 10 ዓመት ይጠይቃል። እና በትናንሽ ነገሮች ሳንኩራራ ዘላቂ የሆነ መሰረታዊ የሆነ ሰስተነብል የሆነ ነገሮችን መስራት ጠቃሚ ነው። አመሰግናለሁ።
ወደ ማጠቃለያው እንሂድ። ዶክተር ኢዮብ ተካልኝ እንግዲህ በስራ ኃላፊነቶ ብዙ ነገሮች ላይ ምላሽ ለመስጠት እንደሚያስቡ ይሰማኛል። የሀገሪቱ ችግር እንግሩ ብዙና ውስብስብ ነው። እንግዲህ ያለንበት የኮሮና ወቅት ነው። ፖለቲካ አለመረጋጋቱም ቀላል ግምት የሚሰጠው አይደለም። ችግርና ተስፋን የመተንበይ ብቻ ሳይሆን ወደፊቱን ብሩህ ለማድረግም ምንድን ነው መደረግ ያለበት? እስኪ እዚህ ላይ እንዲያውም እርስዎ በአንድ ወቅት ብዙ ጊዜ ችግሮች ላይ እንጂ እድሎቻችን ላይ እናተኩርም ማለትዎን አስታውሳለሁ። እና እንግዲህ እድል ሲሉ ምናልባት ፖቴንሻል ማለትዎን በማሰብ በተለይ ሁልጊዜ ችግር ብቻ የሚተነብዩ ውድቀትን ብቻ የሚያመላክቱ ትችቶችን መልሶ በመተቸት አግባብ የተናገሩ ይመስለኛል። ይሄን ነገር ሲሉ በእርስዎ እይታ ያሉን ተስፋ ብቻ ሳይሆን በእጃችን ያሉ እድሎቻችን፣ አገሪቱ ያላት እድሎች ማለት ነው፣ እንደዚያ ሲሉ ምን ማለት ነው?
በጣም አመሰግናለሁ። ለልቤ ቅርብ የሆነ ነገር ነው ያነሳው። ይሄ ከየት መሰለ የሚመጣው ደረጀ? የኢትዮጵያን ኢኮኖሚ ማሻሻያ ስራ ስንሰራ የችግሩ መዓት ኦቨርዌልሚንግ ነበር። ተስፋ የሚያስቆርጥ ነው የነበረው። ጠቅላይ ሚኒስትሩ እንደሚያነሱት ደሞዝ መክፈል አለመቻል፣ የህዳሴ ግድብ ኮምፕሊትሊ ምኑ ጋር እንደምትይዘው ግራ የሚገባ ሁኔታ፣ የፕሮጀክቶች ኮስት ኦቨርራን በዚህ ደረጃ ደርሶ፣ የፋይናንሻል ሴክተሩ ቀውስ ብቻ ሳይሆን ያ ወደ ኢኮኖሚ ውስጥ ገብቶ ሀገር ሊፈርስ እንደሚችል ስታይ ችግሩ ብቻ ተራራ ይሆንብሃል። ግን ችግሩን እያየ ኳሊ ዞር ስትል ደግሞ በዛው ልክ በርካታ እድሎች እንዳሉ ይታያል። እና አይ ቲንክ ከዛ ዲፐር ሪፍሌክሽን የመጣ ይመስለኛል። ብዙ ጊዜ ሰው ችግሩ ላይ ብቻ ሲያተኩር ልክ አይደለም የሚል ሀሳብ አለኝ። ከዛ የባሰ በርካታ እድል አለ። ኢትዮጵያ ኢኮኖሚ ብዙ ችግር ነበረው፣ ስብራት ነበረበት። ያ ስብራት ተጠግኗል። የነበረበት የዋልዮሽ አዙሪት ከዛ ወጥቶ ኢኮኖሚው ሆነ ሰስተነብል ሶሊድ ፋውንዴሽን እየተቀመጠ ይገኛል። አሁ የኮቪድ ኢምፓክት መጥቶ ነበር መሀል ላይ። እሱን ኢምፓክትም የተጽዕኖውን የተቋቋምንበትን መጠን ስታይ ምን ያክል ጠንካራ የሪፎርም ሰንድ ስራ ነው ያለ ትንሽ አሁን ከተነሳው ጋር የምናያየው የኤክስፖርት ማደግ ወይም አጠቃላይ የኢኮኖሚ እድገቱ ላይ ይመጣል የተባለ ተጽዕኖ መጠን መቀነስ በእድል የመጣ ነገር አይደለም። የፖሊሲ ኢኮኖሚ በእውቀት በመመራት የተገኘ ውጤት ነው። ኮቪድ ኢኮኖሚ ላይ ሊያመጣ የሚችለውን ተጽዕኖ በደንብ አንብቦ ማየት፣ ያንን በፖሊሲ መከላከል በመቻሉ አስፈላጊውን እርምጃ በቁርጠኝነት መውሰድ በመቻሉ ነው ኢኮኖሚው ተሰራው መጠን ሳይሆን ከዛ ባነሰ ሁኔታ የተጎዳው እና ኤክስፖርቱ ኢንፋክት ማንሰራራት የቻለው። በቀጣይም ደግሞ ትልቅ እድሎች አሉ። ስለ እድሎቹ ስናስብ እንግዲህ ሰው በአካባቢው ያለውን ነገር ያ ኢትዮጵያ ውስጥ ትንሽ ወጣ ብለህ ስታይ የምታየው ያልታረሰ መሬት ነው። የምታየው በ10% እየሰራ ያለ ፋብሪካ ነው። አትርፏል። 10% እየሰራም አትርፍ ያለው ይላል። አለፍ ብለህ ስታይ ተወርቶ የማያልቅ የቱሪዝም ሀብት ነው የሚታይ። ትንሽ ነገር ብትሰራ እና መስመር ውስጥ ብታስገባው ሊያመጣ የሚችለው አቅም ይታያል። ሌላ ዘርፍ ማይኒንግ ዘርፍን ብታይ 40-50 ዓመት ወርቅና እንደ ፖታሽ ላይ ሰራን እንጂ ሌላው ሲወራ ነው የቆየው። ነዳጅን ጨምሮ ልቀጥል እችላለሁ። በአካባቢያችን እነዚህ የምናያቸው እና ህዝቡ ደግሞ የተማረ ወጣት ክትል ይሄ በየቦታው ካፍቴሪያ ቁጭ ብሎ አዳዲስ አፕ እያመረተ ያለው ወጣት የሚቀጥለውን ፌስቡክ የሚቀጥለውን አንድ ትልቅ አፕ ሊፈጥር የሚችል የሚቀጥለውን ኦቨር ሊፈጥር የሚችለው ወጣት ዲስንጌጅድ ሆኖ ተገልሎ ያለውን አቅም አሟጦ ኢኮኖሚ ውስጥ እንዳይሳተፍ ተገፍቶ የቆየ መሆኑን ስታይ እነዚህ ነገሮች የመደመር ሳቢ አንዱ ትልቅ ጣት ፓወርፉል ኖሽን የሚመስለኝ አንደኛ ነገሮችን ሁሉ እንደ ጉድለት ብቻ ማየት አለብን። ያለፈው ነገር ጉድለት አለበት፣ ከጉድለቱ ትማራለህ፣ እድሉንም ማየት አለብን። ሁለተኛ የተለያዩ አቅሞችን አንድ ላይ ስታመጣና ስታከማች ትራንስፎርማቲቭ ነው የሚሆነው። ይህንን ስታይ ደረጃ የሚያሳይህ ኢትዮጵያ ውስጥ ግን አልነካ ነው። አሁን ስለ ግሮስ ፖቴንሻል ይነሳል። ኢትዮጵያ ኢኮኖሚ እድገት በዚህ ይቀጥላል ወይ ለአመታት በደብል ዲጂት አድርጓል ምናልባትም አሁን አቅፋል ይቆማል ይባል ነበር። ግን ሶርስ ኦፍ ግሮዝ የምትላቸውን አስተስታይ እንግዲህ ሰፋ አድርጎ ማየት ነው አንዱ የእርገት ምንጩ አንድ ዘርፍ ብቻ መሆን የለበትም። ሰፋ አድርገህ ስታይና በደንብ ደግሞ ስታቅናቸው በደንብ ስትመራው ዘራይት ፖሊሲ የድራፍ ስትፈጥር በጥቅም ያልተነካ የኢኮኖሚ እድል እንዳለ ያሳያል። ይህንን መሬቱን ቆራርቶ የተቀመጠውን አርሶ አደር በኩታ ገጥም ስታገናኘው ምን ሊያደርግ እንደቻለ ወይም 15-20 የመስኖ ፕሮጀክቶች አሉ ትሞካክረው ሰርተው ያላለቁ እነዚህም ሰርተው ብትጨርሰው የጀመርናቸው ስራ እናስገባ ምን ያክል ሄክታር መሬት ወደ ፕሮዳክቲቪቲ ሊመጣ እንደሚችል ያሳያል። ይህ ሳይ ነው እንግዲህ እና ወገኖችን ኢትዮጵያውያንን ስኪልስ ቱ ሉክ አት ኦፖርቹኒቲ ድሉንም ይቺ ነገር ትራንስፎርም ለማድረግ ለሁላችን የሚበቃ ትልቅ ዳቦ ለመጋገር እድል አለ። ኢቭን ያለፈው ነገር ላይ ዘጋ የአንድ ኮሌጃ ወርዷል ይሄኛው የዳቦ ቆራጭ ላይ ደረሰ የሚለው ራሱ እኔ አስፈላጊ በተረከ ይመስል ያ አስፈላጊ የሚሆነው ሌላ ዳቦ ጋገሳችን ነው። አሁን እኮ ሰክነን ከሰራን ትልቅ እድል አለ። በዚህ አጋጣሚ ለውጭ ላለ ኢትዮጵያውያንም እንግዲህ ቪዮች ስለሆነ አጋጣሚ ልጠቀምብዬ ነው ዘመዶች ካላቸው ደውለው በየቦታው እየሰራ ያለውን ስራ እንዲነግሯቸው ቢጠይቁ ጥሩ ይመስለኝ። የህዝቡ ተነሳሽነት ደግሞ ሌላው አቅም ይሰጥ ጉዳይ ነው። 30,000 ክላስ ሮሞች ለምሳሌ ኦሮሚያ ውስጥ ብቻ ባለፈው አንድ ወር ተኩል ሰው የራሱን ጡብ እያመጣ የራሱን ጉልበት አምጥቶ 30,000 ክላስ ሮሞች በገንዘብ ብትለካ ወደ 5.6 ቢሊዮን ብር ነው። ክልሉ የነበረው በጀት 1.4 ነው ተመረተ። እንግዲህ የክልሉን በጀት 3-4 ፎልድ የሚጨምር ጉልበት አቅም ሰው እንዳለ ያሳየ ነው ማለት ነው። ይሄንን ዌስት አናርገው ይሄንን ኦፖርቹኒቲ ስኳንደር አናርገው ነው እድሉን እንይ ለሁላችን የምትበቃ ትልቅ ሀገር አለችን የሚለው ነገር ሁሌ ስለመሰሰኝ ነው ማነሳው። አሁንም አይ ቲንክ ይሄንን እድል ባገቡ ከተጠቀምንና እቺ ሀገር አይ ቲንክ ሶሊድ ፋውንዴሽን ላይ ከተሆን ልጆቻችን ለልጆቻችን የምንኮራባትን ኢትዮጵያ ማውረስ እንችላለን የሚል ሀሳብ አለኝ። አመሰግናለሁ።
እንግዶቻችን ከእርሶ ጋር የቀረቡት እንግዶችን ብቻ ሳይሆኑ ሌሎችም እዚህ ላይ ያልቀረቡ የኢኮኖሚስት ባለሙያዎች እና ሌሎችም ብዙ ጊዜ የሚያቀርቧቸው ትችቶች የሀገራቸውን እድገት በመጥላት ሳይሆን የተሻለ ሀሳብ ባለቤት በመሆናቸውም ወይም አገር የሚጎዱ የአፈጻጸም ችግሮችም በማየትም ሊሆን ይችላል። መንግስት ባለሙያዎችን የሚሰባበት መድረኮችን ቢያበዛ የሚለውም ነገር ብዙ ጊዜ ይነሳል። ይህ እንደሚደረግ ተስፋ ከማድረግ ጋር ወደ ዝግጅታችን ማጠናቀቂያ ስለሆነ እንሰናበታለን። አድማጮቻችን የተከታተላችሁት የኢትዮጵያ ኢኮኖሚ ወቅታዊ ገጽታን አስመልክቶ ከኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ፣ ከኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንትና በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ምሁር ዶክተር ታደለ ፈረደና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ጋር ያደረግነውን ውይይት ነበረ። እንግዶቻችንን በአሜሪካ ድምጽ ራዲዮ ስም አመሰግናለሁ። ደረጀ ደስታ ነኝ። ጤና ይስጥልን።